Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማግዜር ነኝ። ጋቢና ቪኦኤ አስገባችሁ። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሳባርገው እያለች ነው ጽዮን ግርማ። አስገባቸው መስታወት አረጋውም እዚህ ጋቢና ከጎኔ ቁጭ ብላለች።
ሰላም እንደምናመሻችሁ። የዛሬ ምሽቱ የጋቢና ቪኦኤ የመወያያ ጉዳያችን የአንደኛ ደረጃ ትምህርት ሽፋንና ጥራት በኢትዮጵያ ገጠር አካባቢዎች ምን ይመስላል እንወያያለን።
አሁን በኢትዮጵያ የመጀመሪያ ደረጃ ትምህርት በበቂ ሁኔታ መዳረሱን፣ ትምህርት ቤት ያልተከፈተበት መንደር ፈልጎ ለማግኘት አስቸጋሪ መሆኑን፣ ይህንን በተመለከተ ጥናት ያጠኑ ዓለም አቀፍ ተቋማት ሳይቀሩ ምስክርነት ሰጥተዋል። ጥራቱስ?
እዚህ በጣም ከባድ ነው። ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው። የተቀመጡበት ወንበር እያቃጠላቸው ብድግ ነው የሚሉ።
አለምነሽ አሌ በደቡብና ሰሜን ጎንደር የገጠር አካባቢዎች ላለፉት 4 ዓመታት ስታስተምር ቆይታለች። የዛሬ የጋቢና ጉዞ ወደ አፋርም ይወስደናል።
ከአሁን እንኳን ሲ ትምህርት ይማራልም ረበሱ ራሱ በጣም ራሱ ችግር ውስጥ ነው ያለው። ከረሃቡ ጋር በጣም ከፍተኛ ችግር አለ።
መምህር መሐመድ ዑመር ከአሳይታ። ሰላም አሳይታ፣ እንዴት ናችሁ? አሳይታ አካባቢ በሚገኝ አንድ የመጀመሪያ ደረጃ ትምህርት ቤት ያስተምራል። የትምህርት ጥራትን በተመለከተ ባለሙያም እናሳፍራለን።
ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው።
ፕሮፌሰር ማስረሻ ፈጠነ የኢትዮጵያ ሳይንስ አካዳሚ ዋና ዳይሬክተር ናቸው። አካዳሚው የአንደኛ ደረጃ ትምህርትን አስመልክቶ ስለ አጠናው ጥናት ማብራሪያ ይሰጣሉ። እናንተ አድማጮቻችን በማህበራዊ ሚዲያ ፌስቡክ ላይ ይህንኑ የውይይት ርዕስ አስመልክቶ የሰጣችኋቸው አስተያየቶችም ዛሬ ይቀርባሉ።
ሁሉንም ከዝግጅታችን ታገኛላችሁ። በዚች አሪፍ ታክሲ ተሳፈሩ። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
እንደምናመሻችሁ፣ አጠር ላሉ ዜናዎች ጽዮን ግርማ ነኝ። በአዲስ አበባና ፊንፊኔ ዙሪያዋ የተቀናጀ ማስተር ፕላን የተባለው ንድፍ ገበሬዎችን ያፈናቅላል፣ ቋንቋና ባህል ያጠፋል በሚል በአንዳንድ የኦሮሚያ ከተሞች የሚካሄደው ተቃውሞ የታሰሩት ይፈቱ የሚለውን መፈክር ጨምሮ ዛሬም በአንዳንድ ስፍራዎች ቀጥሏል። ዛሬ ተቃውሞ ከተካሄዱባቸው ከተሞች መካከል በምዕራብ ሐረርጌ የማሳላ ከተማ፣ የምስራቅ ወለጋ ከተሞች በጊዳ አያናና ሲሬ እንዲሁም በአዳማ ዩኒቨርሲቲ ይጠቀሳሉ። ከማርሳላ ከተማ የአፋን ኦሮሞ ቋንቋ ዝግጅት ክፍላችንን ያነጋገረ ተማሪ ዛሬ በትምህርት ቤቱ በተካሄደ ተቃውሞ ሰልፍ ላይ 2 ተማሪዎች በፌዴራል ኃይሎች በጽኑ መቁሰላቸውን ተናግሯል። 2ቱ ጭሮ ሆስፒታል በሕክምና እየተረዱ ሲሆን ያሉበትን ሁኔታ በውል አይታወቅም። ከማርሳላ ከተማ ጸጥታ አስከባሪዎች ሁኔታውን ለማጣራት ያደረግነው ሙከራ አልተሳካም። ይህ በእንዲህ እንዳለ ትላንት በአዳማ ዩኒቨርሲቲ ቅጥር ግቢ ውስጥ በተካሄደ የተማሪዎች ተቃውሞ ላይ 2 ተማሪዎች በፌዴራል ፖሊሶች ከህንፃ ላይ ተወርውረው ህይወታቸው ማለፉን የአይን እማኝ ነኝ ያለ ተማሪ ለኦሮምኛ ክፍል ገልጿል። ሁኔታውን ለማጣራት ወደ አዳማ ፖሊስ ጣቢያ ስልክ ደውለን ትላንት በዩኒቨርሲቲው ብጥብጥ እንደነበረ፣ የሞተ ሰው መኖሩን ግን እንደማያውቁ ገልጸውልናል። በምስራቅ ወለጋ ጊዳ አያና ከተማ የተካሄደው የተማሪዎች ተቃውሞ ሰልፍ ያለምንም ግጭት በሰላም እንደተጠናቀቀ ከስፍራው የደረሰን ዜና አመልክቷል። ፕሬዚዳንት ባራክ ኦባማ ዩናይትድ ስቴትስ ውስጥ መሳሪያ በቀላሉ የመግዛት ሁኔታ የሚያስከትለውን ግጭት ለመገደብ ሲሉ የፕሬዚዳንትነት ስልጣናቸውን በመጠቀም ተከታታይ ትዕዛዞችን በማስታወቅ ላይ ናቸው። ይህ እርምጃቸው ታዲያ አንዳንድ ድጋፍ እያገኘ መሆኑን የድምጽ መለኪያ አህዞች አመልክተዋል። ዩናይትድ ስቴትስ ውስጥ በየዓመቱ ከ30,000 በላይ የሚሆኑ ሰዎች በጠመንጃ ይገደላሉ። ይህም በገፍ የመግደል ተግባርና ራስን ማጥፋትን ያካትታል። ይህ አሃዝ በዓለም ዙሪያ ካሉት ሌሎች ሀገሮች የበዛ እንደሆነ ፕሬዚዳንት ኦባማ አስገንዝበዋል። የፕሬዚዳንት ኦባማ አስተዳደር የሼው ሼህ መገደል ሊያስከትል ስለሚችለው አንድምታ የሳውዲ አረቢያ ባለስልጣኖችን አስጠንቅቋል። የሼህ ኒማር አል ኒማር መገደል መካከለኛው ምስራቅን አሳዝኗል፣ ዓለም አቀፍ ተቃውሞም አስነስቷል ሲሉ የዋይት ሀውስ ቃል አቀባይ ጆሽ ኤርነስት ላን ተናግረዋል። በዓለም ዙሪያ ያሉ የሼህ ማህበረሰቦች በሼህ ኒማር አል ኒማር መገደል ቁጣቸውን አስተጋብተዋል። ሼሁ ከ4 ዓመታት በፊት በምስራቅ ሳውዲ አረቢያ ተቃውሞዎች በተካሄዱበት ወቅት ዋና መሪ እንደነበሩም ተዘግቧል። ህዝብን በማነሳሳትና በሌሎች ክሶች ነበር አምና ታስረው የነበረው። በተያያዘ ዜና ኩዌት ኢራን ላይ ዲፕሎማሲያዊ እርምጃ ለመውሰድ ከሌሎች የሳውዲ አረቢያ ሀገሮች ጋር ተቀላቅላለች። ኩና የተባለው የኩዌት መንግስት የዜና አገልግሎት ዘገባ ሳውዲ አረቢያ ጸጥታዋን ለማስከበር የምትወስደውን እርምጃ ሁሉ እንደምትደግፍ ኩዌት ገልጻ በቴህራን የሚገኙት አምባሳደሯን አስጠርታለች። አድማጮች፣ ለሰዓቱ የተያዙት አጠር ያሉ ዜናዎች እነዚህ ነበሩ። ከቀሪ የጋቢና ዝግጅቶች ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
መስታወት አረጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
በኢትዮጵያ የመጀመሪያ ደረጃ ትምህርትን በገጠር አካባቢዎች ለማዳረስ ማህበረሰቡና መንግስት ብዙ ሰርተዋል። ስኬቶች መገኘታቸውን ዓለም አቀፍ ተቋማትም ጭምር ይመሰክራሉ።
አዎ፣ የትምህርት ሚኒስቴር በቅርቡ ባወጣው ሪፖርትም እድሜያቸው ከ7 እስከ 14 ዓመት ከሚደርስ ታዳጊዎች መካከል 95 ከመቶ የሚሆኑት የመጀመሪያ ደረጃ የትምህርት እድል አግኝተዋል። እንዲሁም ትምህርት ቤት ለመግባት ትክክለኛ እድሜ ላይ የሚገኙ እድሜያቸው 7 ዓመት ከሆናቸው ታዳጊዎች ውስጥ 86 ከመቶ የሚሆኑት ትምህርት ቤት የመግባት እድል አግኝተዋል። እሰየው የሚያሰኙ እድገቶች ናቸው።
በሌላ በኩል ሌሎች ምሁራንና የኢትዮጵያ የትምህርት ጥራት ጉዳይ ሲነሳ አስተያየታቸውን የሚሰጡ አካላት በኢትዮጵያ ትምህርት በቁጥር ደረጃ ቢዳረስም ጥራቱ ግን አጠያያቂ እንደሆነ ይናገራሉ።
ለዚህ በርካታ ምክንያቶች ይጠቀሳሉ። በእርግጥ ማንኛውም አይነት አገልግሎት ሲስፋፋ አስቀድሞ የሚጓደለው ጥራት ነው። በቂ የትምህርት መገልገያ ቁሶች አለመሟላት፣ የመምህራን ስልጠና፣ የቤተሰብ ገቢ ወዘተ። ይህንን ጉዳይ በተመለከተ ጽዮን ግርማ አለምነሻሌ የተባለች በደቡብና ሰሜን ጎንደር ሁለት የተለያዩ ትምህርት ቤቶች ውስጥ የማስተማር ልምድ ያላት መምህር አነጋግራ የሚከተለውን ዘገባ ሰርታለች።
አሁን በገጠሪቱ አካባቢ ያለው የአንደኛ ደረጃ ትምህርት አሰጣጥ ሂደት ምን ይመስላል በሚል መምህራንን አነጋግሬ ነበር። መምህርት አለምነሻሌ በ2004 ዓ.ም ነው የመምህርነት ሙያ የተቀላቀለችው። እስካሁን ባለው የማስተማር ቆይታዋ በደቡብ ጎንደር ህብረት በተባለ ትምህርት ቤትና በሰሜን ጎንደር በመተማ መንገድ ላይ ነጋዴ ባህር በተሰኘ ቦታ ማስተማሯን ገልጻልናለች። እርሷ ስላስተማረችበት ትምህርት ቤት ይዘት ስትናገር መጀመሪያ የማስተማር ስራ ስለጀመረችበት ህብረት ትምህርት ቤት ሁኔታ ታስረዳለች።
ገበሬዎች ራሳቸው አዋጣው ገንዘብ በማህበር ስለሰሩት ህብረት ትምህርት ቤት ነው ሰየሙት። ቤቷ ሳር ናቸው። ይህ ሳር ጎጆ ጎጆ የተማሪዎች የቄስ ተማሪ ቤት ነው ትመስል እና ተራራ ላይ ናት። ከተራራው ላይ ግድም 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 ያሉ ናቸው። አካ ነው ሳሩ፣ መንገዱ መከራ ነው። በዛ ላይ የትምህርት ቤት ደግሞ ብዙም የተሟላ ማሰሪያ ላይ አይኖርም።
በዚህ ትምህርት ቤት በማስተማር በነበራት ቆይታ ተማሪዎች በአግባቡ ትምህርት ቤት እንደማይመጡ ትናገራለች።
ወላጆች አይሰዷቸውም። ከብት ነው የሚጠብቁ፣ ፍየል ይጠብቃሉ። ብዙ ተማሪ ተሳካ ይመጣ። በሳምንት አንዴ በሁለት ሳምንት አንዴ ነው የሚመጡ።
አንዳንድ ቤተሰብ ልጆቹ ተምረው ቁም ነገር ላይ ይደርሳሉ የሚል እምነት ስለሌለው ልጆቹን ትምህርት ቤት ለመላክ ፍላጎት እንደሌለው የምትናገረው አለምነሽ፣ ሌላው ልጆቹ ወደ ትምህርት ቤት እንዳይመጡ የሚያደርጋቸው የቦታው ርቀትና የትምህርት ቤቱ ምቹ አለመሆን እንደሆነ ትናገራለች።
እንዳይመጡ የሚያደርጋቸው አንደኛ የቦታው ሁኔታ በጣም ተራራ ነው፣ መንገድ ነው፣ ውሃ የለውም፣ ውጣ ውረድ ያለው ስለሆነ እንደውም ሲረፍድባቸው ጠዋት ሂዱ ተብሎ ትምህርት ቤት መንገዱ ተራራ ስለሆነ ይመጡና መንገድ ላይ ቁጭ ብለው ውሃ ጥለው ተመልሰው ይሄዳሉ።
አለምነሽ ሁለተኛ ወደ አስተማረችበት ሰሜን ጎንደር ነጋዴ ባህር ስለተባለው ትምህርት ቤት ስትገልጽ
መጀመሪያ ላይ መስከረም ላይ ብዙ ተማሪዎች ይመዘገባሉ። ከተመዘገቡ በኋላ ግን ሰሊጣ እርሻ ምናምን ይሉና በራህ ይሄዳሉ። መቼ ላይ ነው የሚመጡት? በራ የሄዱ ልጆች ህዳር ላይ ወይም ታህሳስ ማለቂያ ነው የሚመጡት፣ አጭደው ምናምን ሸክፈው ማለት ነው። ስለዚህ የትምህርት አቀባበላቸው ዝቅተኛ ነው። በዛ ላይ ደግሞ ተከታታይ የሚመጡ ተማሪዎች ጥሩ አቀባበል የትምህርት አቀባበላቸው ግን መጣ ጎበዝ ተማሪ ነው የምንለው ወይም ተከታትሎ መጣ ከትምህርት ቀኖች ከአምስት ቀኖች ሶስት ቀን ነው የሚመጣ። በቃ ከዛ በላይ አይመጣም ተማሪ።
እዚህ አካባቢ ያለው የተማሪዎች ትምህርት አቀባበል እና የትምህርት መርጃ መሳሪያን በተመለከተ ቀደም ሲል ታስተምርበት ከነበረው የተሻለ እንደሆነ የምትናገረው መምህርቷ ችግሩ የአካባቢው ከፍተኛ ሙቀት እንደሆነ ትገልጻለች።
እዚህ በጣም ከባድ ነው፣ ሙቀቱ ነው ችግሩ። ወንበሩ ራሱ ብረት ነው፣ የተቀመጡበት ወንበር እያቃጠላቸው ብድግ ብድግ ነው የሚሉ እረፍት ላይ ሲደወል 15 ደቂቃ ወንዝ ቅርብ አለ ከዛ ደው ተዘፍቆ አለ ልብሳቸው ይመጣሉ ቁጭ ሲሉ ወዲው 15 ደቂቃ ይደርቃል ብረቱ ማለት ነው እና ብድግ ቁጭ ነው የሙቀት ጫና ስለሆነ እዚህ ላይ ቀኑንም ያው እስከ 6 ሰዓት እስከምድረስ ይንሳፈፈፍ ነው ሙቀት ስላለ እንቅልፍ ይዛቸዋል ቬንትሌተርም በየክላሱ አንዳንድ አልፎ ለህፃኖች ከአንድ እስከ አራት ስላሉት ቬንትሌተር ተዘጋጀ ከአምስት ከስምንት ስላሉት ግን ምንም ማድረግ አይቻልም እኛ ራስ ቁመን ማስተማር የማንችልበት ሁኔታ ናለ በጣም ሙቀት ቾክን ይዘን እንደዚህ ቁመን መጻፍ አንችልም ሙቀት ነው ሀሩር ነው የሚወርደው
ተማሪዎቹ የሚማሩት ከበርካታ ችግር ጋር በመሆኑ አመቱ መጨረሻ ላይ ያብዛኞቹ ተማሪዎች ውጤት እጅግ በጣም አነስተኛ እንደሆነም ስማቸውን እንኳን በሚገባ መጻፍ የማይችሉ ተማሪዎች እንደሆኑ ትናገራለች። ነገር ግን አመቱ መጨረሻ ላይ እንዲያልፉ የሚፈልጉ ተማሪዎች ቁጥር ስላለ ያንን አሟልተው ማሳለፍ እንዳለባቸው ትገልጻለች።
ሳሊኒ 60 ተማሪዎች ነበሩ ከ60 ተማሪዎች እኔ 10 ተማሪዎች ይያለሁ ሌሎችን በቅቷል ማለት አይደለም አልበቁም ግን ከዛ አልበቁም ብዬ ብሰጣት እርሰ መምሯ ቢበቃን በይበቃን አንዳንድ ጥያቄ ስጠይቅ የሚመልስ ከሆነ ማንበብ መጻፍ ማስላት ሶስቶችን ነገር ከቻለ በቂ ነው ለምን ይህን ያህል አልበቃም ተብዬ እንዳልገመግም ውጤት መሙላት ትችያለሽ ሞልተሽ ማምጣት ትችያለሽ 10 ተማሪ ለምን ጣልሽ ብላ ተማሪ ቀንሼ 8 ተማሪ ሰጥቻታለሁ።
ስሚ ልንገራችሁ ስሚ ማነው ካምፒና ቢኦኤ
ጋቢና ቪኦኤ ከአሜሪካ ድምጽ በአጭር ሞገድ ታገኙናላችሁ። ጣቢያችሁን በ6080 እና በ15580 አስተካክላችሁ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት ጠብቁን። በመካከለኛ ሞገድም በ1431 ከምሽቱ 1 ሰዓት ጀምሮ እንገናኛለን።
የጋቢና ጉዟችን መስታወት አሁን በኮረኮንች ልንጓዝ ስለሆነ ቀበቶሽን ጠበቅ አድርጊ። በወልዲያ በኩል የሚሌ ወንዝን ተሻግሮ ወደ አሳይታ ይሆናል።
አዎ፣ አብዛኛዎቹ የአፋር ክልል ነዋሪዎች ከቦታ ቦታ የሚዘዋወሩ አርብቶ አደር በመሆናቸው አካባቢው በቀላሉ በድርቅ የሚጠቃ በመሆኑ አብዛኛውን ጊዜ ረሃብ በማስተናገዳቸውና በተለያዩ ምክንያቶች በዚያ አካባቢ ያለው የአንደኛ ደረጃ ትምህርት ጥራት ሁሌም ጥያቄ ውስጥ ይገባል።
አዎ፣ ጽዮን ግርማ በአፋር ክልል አሳይታ ከተማ አካባቢ ያለውን ሁኔታ እንዲያስረዳት መምህር መሐመድ ዑመርን አነጋግራለች።
በጣም አመሰግናለሁ መምህር መሐመድ ዑመር። አሁን አንተ የምታስተምርበት አፋር ክልል አሳይታ አካባቢ በርካታዎቹ ነዋሪዎች አርብቶ አደር በመሆናቸው ተዘዋውረው እንደሚኖሩ ይታወቃል እና የማስተማር ሂደቱ እንዴት ነው የሚከናወነው?
ካለሁበት አካባቢ ወደ ታች ያሉት በአማራጭ ነው የሚማሩት። እዚህ ጋር አንድ ትምህርት ቤት ይኖረው፣ ከዛ ወደ ሁለተኛ ቀጥታ እነዚህ ህብረተሰቡ ሲንቀሳቀስ ከህብረቱ ጋር አብሮ የሚንቀሳቀስ መምህር ተመድቦላቸው የሚንቀሳቀሱ አሉ። ሌላ ደግሞ እንደ ከአማራጭ ውጭ ደግሞ መደበኛ ትምህርት ቤት ከ1-8 ወይም ከ1-4 የሚማሩበት ትምህርት ቤት አለ። አሁን እዛ ውስጥ ነው የሚያስተምረው። እዛ አሁን ህብረተሰቡ ጋር ተቀማጭ ነው አብዛኛውን ጊዜ እዛ ያለው ማህበረሰብ። ክረምት ነው ወደ ሌላ ቦታ የሚዘዋውር። አሁን እነሱ በዚህ በአርብቶ አደርነት ስንቀሳቀሰው በቤተሰብ ውስጥ ከትላልቅ ሰዎች ከብት በደምና ፍየሎችን ለማሰማራት ሲሄዱ፣ ህጻናትን ደግሞ ወደ ትምህርት ቤት አብዛኛውን ጊዜ የመላኩ አዝማሚያ አለ ከማህበረሰቡ ውስጥ።
መደበኛ ትምህርት ቤቶቹ እንዴት ነው የሚሰሩት? ይዞታቸው ምን ይመስላል?
ከቤቱ መጀመሪያ የሚሰራው በባህር ዛፍ እንጨቶች ነው እና ከላይ በቆርቆሮ ማለት ነው ለስሩ የሚሰራ ነው። ወንበሮች ደግሞ አስፈላጊው ነው ከተገኘ በድንጋይ ላይ የሚቀመጥ ተማሪ ይኖራል። የወንበሮቹ እጥረት ማለት ነው። ግድግዳው በጭቃ ግርፍ አንዳንድ የሚመታለ፣ ያለበለዚያ በባህር ዛፉ ብቻውን አየር እየወቀጠ የሚማሩም አሉ። ከላይ ጣራው ደግሞ አንዳንዴ ንፋስ መጥቶ ገልቦት ከላይ በቃ ውስጡ ፀሐያም በጫራ ላይ የሚማሩም አሉ። በዚህ አይነት ሁኔታ እኔ ጋ አሁን ሁለት ብሎኮቹ በዚህ አይነት ሁኔታ ነው ያሉት። እኛ ጋር
ተማሪዎቹ ትምህርት ቤት ይመጣሉ፣ ትምህርት በአግባቡ ይከታተላሉ።
ከአሁን እንኳን ሲ ትምህርት ይማራልም ያረበት ስራሱ በጣም በራሱ ችግር ውስጥ ነው ያለው። አሁን ከረሃቡ ጋር በጣም ከፍተኛ ችግር አለ። አሁን ድርቅ ከፍት በጣም በከፍተኛ ሁኔታ እንትን ስላለ ማለት ነው የትምህርት ቤቱ ላይ የሚማሩ ተማሪዎች ራሱ ቁጥራቸው በጣም ቀንሷል። ድሮ ከሲማሩ ከነበሩት አይደለም አዲስ የሚገቡትም የሉም።
ከረሃቡ ሌላ መሰረታዊ ችግር የሚባሉት ምንድን ናቸው?
መሰረታዊ ችግር ብለው ከሚቆጠሩት ረሃብ አንደኛ ነው። ሁለተኛ የምግብ አቅርቦትና እንደዚህ ያለ አይደለ እና ሁለተኛ የትምህርት ማቴሪያል ሽፋን ማለት ነው። የመማሪያ ማቴሪያሎቻቸው ይማሉላቸው ብዙ ቤተሰብ ያለው ቤተሰቦች ምናምን ያለ አይደል? በቤተሰብ ውስጥ 3-4 ልጅ ያለው ሰው አሁን ሄዶ ደብተር የመግዛት ቅንትን ላይሮ ይችላል፣ አቅሙ ላይኖሮ ይችላል። እንደዚህ ያሉ ችግሮች አሉ። ጤና አለ ደግሞ የጤና ችግር ማለት ነው። አዎ፣ ከፍተኛ ወረርሽኝ ምናምን ከተከሰተ ተጠቂዎቹ እነሱ ናቸው።
የትምህርት ውጤታቸውስ ምን ይመስላል? ተማሪዎቹን በኮታ የምታሳልፉበት አሰራር አለ?
አሁን ያስቸግረን ያለው ያ ነው። ኖርማሊ ቢሰራ 15ቱ ካለፈ 15 ወላጅ ነው በቃ። ግን ቢያንስ ልጆቹ እንድማርባቸው ብለን የምንጥላቸው እኛ አንድ አምስት ልጅ ነው የምንጥለው።
አመሰግናለሁ በጣም።
Hello Jigjiga, hello Goday, hello Gabri Dahar, hello Dagaxbuur, hello Diridabe, hello Shinile. Gabina VOA, Gabina, Gabina, Gabina. Waxaad dhageysanaysaan Gabina VOA, Gabina, Gabina, Gabina.
ከምሽቱ 1 ሰዓት ከ45 ደቂቃ ሆኗል። የምትከታተሉት ጋቢና ቪኦኤ ነው። ከአፋር ወደ ኦሮሚያ ክልል ነው አሁን የምንሻገረው።
ወይዘሪት ፋሲካ ሙልጌታ ትባላለች። ኢንጂኒ በተባለች ከተማ በሚገኝ አንደኛ ደረጃ ትምህርት ቤት መምህር ናት። ከጽዮን ግርማ ጋር አጠር ያለ ቆይታ አድርጋለች።
ወይዘሪት ፋሲካ፣ አንቺ በምታስተምሪበት አካባቢ የተገነቡ ትምህርት ቤቶች አሰራራቸው ምን ይመስላል? ደረጃቸውን የጠበቁ ናቸው ማለት ይቻላል?
እኔ በምሰራበት አካባቢ በአብዛኛው ትምህርት ቤቶች ያው ስማቸው ከመለጠፉ ከሌ ትምህርት ቤት ከመባል የዘለለ ስታንዳርዱን ጠብቆ የተሰራ ትምህርት ቤት አለ ለማለት ያስቸግራል። ይህም እንደ ምሳሌነት እንጠቅስልሽ፣ አንድ ክፍል የራሱ የሆነ መርጃ መሳሪያ፣ የራሱ የሆነ ማቴሪያል፣ የራሱ የሆነ መቀመጫ፣ መሟላት የሚገባቸው ነገሮች አሟልቶ ነው አንድ ክፍል ውስጥ ተማሪዎች መማር የሚገባቸው። ይሄ ባልተሟላበት ነው ተማሪ እየተማረ ያለው። በአንድ ዴስክ ላይ ሁለት ተማሪ መቀመጥ ሲቻል አራት ተማሪ የሚቀመጥበት ሁኔታ ነው ያለው። የክፍሉን አሰራር ብናይ ዳስ ላይ ዝም ብሎ ቆርቆሮ ነገር ታጥሮ ነው እንጂ ያው ጥራቱን የጠበቀ ትምህርት ቤት አለ ለማለት ያስቸግራል። ይህን እንግዲህ ያው በአካል መታችሁ ብታዩት እማኝ ትሆናላችሁ እናንተ።
የትምህርት አሰጣጡና ጥራቱስ ምን ይመስላል?
ጥራት አለ ተብሎ አይታሰብም። በእኔ በኩል እንዳየሁት እየሰራሁበትም ስለነበረ፣ ምክንያቱም ቁጥር ላይ ብቻ ነው ፎከስ የሚደረገው። ይህን ያህል ህዝብ የትምህርት እድሉም ሰጥተናል ከማለት ውጪ ጥራት ያለው ትምህርት በዛ አካባቢ አለ ብዬ አላስብም። እንደ ምሳሌ ልጠቅስ የምችለው ያው ስታንዳርድ አለው የራሱ የአንድ ክፍል ተማሪ መምህር ጥምርታ አለ። የክፍል ተማሪ ጥምርታ የሚል የተመደበ ቁጥር አለ። ግን ያንን ስታንዳርድ አሟልቶ አይደለም እየተሰራ ያለው። በአንድ ክፍል ውስጥ ለምሳሌ 1:50 የሚባል አካሄድ አለ። ግን 1:80 1:90 የሚሰጥበት ሁኔታ አለ። ቆመን እንኳን ስናስተምር ቦታ አግኝተን እንኳን የማንጽፍበት ዴስክ ስር ብላክቦርድ ስር መጥተው እስራችን እየገፋን ምን የምናስተምርበት ሁኔታ ነው ያለው። እና ጥራት አለ ብለን አንጠብቅም።
ተማሪዎች በአግባቡ ትምህርታቸውን ይከታተላሉ? የማይከታተሉና የሚወድቁ ተማሪዎች ምን ይደረጋሉ?
ተማሪ ያቋርጣል፣ ሲሆን ወቅት ላይ ይቀራል። ከአንድ ወር በላይ አቋርጦ የተማሪ ቅስቀሳ ተብሎ ይወጣል። አንድ ወርም አቋረጠ ሁለት ወርም አቋረጠ ያ ልጅ እንዲመለስ ነው የሚደረገው። ያ ደግሞ በትምህርት ጥራቱ ላይ ጫና እየፈጠረ ነው ያለው። ምክንያቱም በዛ ክፍል ደረጃ ማወቅ የሚገባውን የአንድ ወር የሁለት ወር የትምህርት ጊዜውን አቃጥሎ ይሄ ልጅ ከየቤቱ እየተሰበሰበ ና ተማርልኝ ተብሎ እየተለመነ ነው የሚመጣው። እንደውም አንዳንድ የሚሉት ነገር አለ። እሺ ፈቃደኛ ወይ ቀርተው ሂድ ወላጅ አምጣ ተብሎ አንድ መምህር ጠንካራ መምህር ወላጅ አምጣ ብሎ ወደ ቤቱ በሚሸኝበት ሰዓት ነገ ጠዋት ቤት ድረስ መተት ለምነኝ የለም ወይ ብለው ጥለው የሚሄዱበት ሁኔታ አለ። ይህ ምንድን ነው እንግዲህ ከላይ የሚመጣው መመሪያ እነዚህ ልጆች መቅረት የለባቸውም፣ ይህን ያህል ጊዜ ቢቀሩም ተመልሰው የማካካሻ ክላስ ተሰጥቶ ትምህርታቸውን እንዲማሩ ይደረግ ነው የሚባለው። በዛ ክፍል ደረጃ ደግሞ እንዲወድቅ እንኳን ቢደረግ ተጠያቂ የሚሆነው በዛ ክፍል ያለው መምህር ነው፣ አብቃ ነው የሚባለው። ስለዚህ ላለመጠየቅ ምን ያደርጋል መምህሩ? የውሸት ማርክም ቢሆን ሞልቶ ክፍል እንዲያልፍ ያደርጋል። ይህ ደግሞ በትምህርት ጥራቱ ላይ ያው የሚያመጣው ተጽዕኖ የታወቀ ነው።
Sorarin
Gabina
VOA.
Shirin Gabina. Blasangul, Blasangul, Blasangul. Zegabina, Zegabina, Blasangul.
የጋቢና ጉዟችን ይቀጥላል። አድማጮቻችን አስተያየቶቻችሁን መምህራን፣ ተማሪዎች ከያላችሁበት ሃሽታግ ጋቢና ቪኦኤን አት ቪኦኤ አምሃሪክን በመጠቀም እንድትልኩልን እንጋብዛለን። አሁን የምሽቱን የመጨረሻው ተሳፋሪ እንግዳችንን እናቅርብ። ፕሮፌሰር ማስረሻ ፈጠነ ይባላሉ። የኢትዮጵያ የሳይንስ አካዳሚ ዋና ዲሬክተር ናቸው። ተቋሙ የአንደኛ ደረጃን ትምህርት በተመለከተ ጥናት አጥንቶ ነበር። ይህ ጥናት ምን እንደነበርና ምን አይነት ውጤት ይዞ እንደተጠናቀቀ ጽዮን ግርማ ጠይቃቸዋለች።
አመሰግናለሁ ፕሮፌሰር ማስረሻ ፈጠነ። የኢትዮጵያ ሳይንስ አካዳሚ በኢትዮጵያ የመጀመሪያ ደረጃ ትምህርት ጥራትን ለማሻሻል እንዲረዳ በሚል አንድ ጥናት አስጠንቶ ነበርና እስቲ ጥናቱ እንዴት እንደተሰራ ይግለጹልኝ።
ጥናቱ እንግዲህ 3 ዓመት ሊሆነው ነው ከተጠና። አካዳሚው መጀመሪያ ካስጠናቸው ጥናቶች አንዱ ነው። አንደኛ ደረጃ ትምህርት ጥራት ላይ ጥናት ነው። በአራት ክልሎች ኦሮሚያ፣ አማራ፣ በትግራይ ክልልና በደቡብ ህዝቦች ክልል በእያንዳንዱ አራት ትምህርት ቤቶች ተመርጠው በእነዚህ ትምህርት ቤቶች የተሰራ ጥናት ነው። በሁለት ደረጃ ነው የታየው። አንደኛ የአራተኛ ክፍል ተማሪዎችን በመውሰድ፣ ሌላው ደግሞ የስምንተኛ ክፍል ተማሪዎችን በመውሰድ መምህራንን፣ ተማሪዎችን፣ የትምህርት አስተዳደር ውስጥ የሚሰሩትን እነሱን የተለያየ መንገድ በመጠየቅ ከእነሱ ጋራ ጠብ ያለ የትኩረት ውይይት በማካሄድ የጠና ጥናት ነው። ጥናቱ ያለበት ደረጃ ምንድን ነው? ችግሮች ካሉበት ደግሞ የችግሮቹ ምንጮች ምንድን ናቸው? ምን ሊደረግ ይገባል? በሚሉ ጉዳዮች ላይ ነው ያተኮረው ጥናት።
በጥናቱ መሰረት የትምህርት ጥራትን በተመለከተ ምን ውጤት ተገኘ?
ጥራቱን በተመለከተ ከሚታሰበው በታች እንደሆነና የጥራት ችግር እንዳለበት ጥናቱ ያሳየው። እርግጥ ይሄ ይታወቅ ነበር ከአሁን በፊትም። ለምሳሌ በአንድ ጥናት ላይ ከ2001 ፈረንጆቹ 2004 እና 2008 ስምንተኛ ክፍል ከፈተና ከተቀመጡ ተማሪዎች ውስጥ ከመቶ አማካይ ያገኙት ውጤት ሁለት እየቀነሰ እንደመጣና በተለይ ደግሞ ማለፊያ ነው ከሚባለው ከ50% ያነሰ ሆኖ ስለተገኘ ለምሳሌ በ2001 41% ነበረ። በ2004 99.74% ነው። 2008 ከዛም ወርዶ 96% ነበር። ማለፊያው 50 ሆኖ እና ብዙ ምልክቶች አሉ ለጥራቱ ችግር።
ለጥራቱ መጓደል በጥናቱ ላይ የተዘረዘሩት ምክንያቶች ምን ምን ናቸው?
እንግዲህ በዘርፍ ማየት ይቻላል። አንደኛ በመምህራን በኩል ነው። በመምህራን በኩል የክህሎት ማነስ ችግር አለ። እሱ ዋና ሆኖ መምህራኑም ላይ ደግሞ የመነሳሳትና ለማስተማሩ ያላቸው ፍላጎት ከፍተኛ አለመሆኑ፣ የመምህራኑ የዝግጅት ማነስ በመምህራን በኩል ያሉ ናቸው። ሌላው ደግሞ መምህራኑ ሊያስተምሩት ከሚችሉት ተማሪ ቁጥር ጋር ሲወዳደር በጣም ብዙ ቁጥር መኖሩም ራሱ ሌላው ችግር መሆኑ፣ ተማሪ ተኮር ዝግጅት አለማድረጋቸው እና ተከታታይ ግምገማ ለመስጠታቸው፣ የደከሙ ተማሪዎችን ለማገዝ ጥረት አለማድረጋቸው፣ እንደዚሁም ደግሞ የመማሪያ መጽሐፍቱ ብዙ የተሟሉ አለመሆናቸው እና አንዳንዴ ከጊዜው ጋር የተመጣጠነ ይዘት አለመያዛቸው፣ እነዚህ እንግዲህ በመምህራን በኩል የታዩ ችግሮች ናቸው። ለጥራቱ ተማሪዎቹም ላይ ተመሳሳይ ችግር አለ። ምንድነው? መነሳሳት የላቸውም። የውድድር ስሜትም ከፍተኛ አይደለም። አዘውትሮ ከክፍል መቅረት፣ አቋርጦ መውጣት እና እንግዲህ የዝግጅት የፍላጎት ማነስ፣ ለትምህርት ያነሰ ዋጋ መስጠት፣ እነዚህ ተማሪዎች ላይ የታዩ ነገሮች ናቸው። ትምህርት ቤት አካባቢ የአመራሩም ችግር አንድ ችግር ነው። ብዙ ጊዜ የትምህርት አስተዳደር ውስጥ የሚሰሩ ሰዎች ቀጥታ ለትምህርቱ የሚሰጡት ጊዜ ትንሽ ነው። በኮሚቴ ስራ፣ ከአካባቢው ጋር በሚያያዝ ስራ ይጠመዳሉ እና የአመራር ችግርም አለ። ቁጥጥር፣ የሱፐርቪዥን እጥረት አለ። እንደዚሁም ደግሞ ሊሟሉ የሚገባቸው የላቦራቶሪ ሁኔታዎች አለመኖር፣ የትምህርት ከባቢ ሁኔታው ጥሩ አለመሆን፣ ጽዳቱ፣ የማይስቡ ክፍሎች መሆናቸው፣ አንዳንድ ትምህርት ቤቶች ለምሳሌ ከቢዝነስ አካባቢዎች ጋር ቅርብ የሆኑ በዛ ተጽዕኖ ስር ሊወድቁ የሚችሉ መሆናቸው፣ የትምህርት ቤቶቹ የጽዳት ሁኔታ የሚስብ አለመሆኑ፣ ክፍሎቹ ለትምህርት የሚያመቹ አለመሆናቸው፣ ህብረተሰቡ ይህን ለመቀየር በተለይ በተጠምዱት ትምህርት ቤቶች ውስጥ ያንን ያህል ከፍተኛ ጥረት አለማድረጉ፣ የመምህራን ክብርም እንዲህ የሚገባውን ያህል አለመሆኑ፣ ህብረተሰቡ ለትምህርት ቤቶች የሚያደርገው እርዳታ ትንሽ መሆኑ፣ እነዚህ ሁሉ አስተዋጽኦ አላቸው የሚለው ጥናቱ።
All right, everybody out there, this is Gambino VOA.
Gambino VOA.
Everybody, guanta!
Guanta!
Mama!
Guanta!
ሄኖክ
አቤት አቤት
እንዴ ፈጥና አቤት ስትል ሰምቼ ማላቀም መቼም ያሳድግ ነው የሚባለው አይደል?
አሜን እንዴ ያለ ምርቃት ደግሞ አሜን ተብሎ መቀበል ነው።
እሺ
አሁን የቀረን ካድማጮቻችን የምንሰማበት ሰዓት ነው። የናንተ መድረክ ነው። በፌስቡክ ሃሽታግ ጋቢና ቪኦኤ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ አስተያየቶቻችሁን አድርሱን። በኢትዮጵያ የትምህርት ጥራት ዙሪያ አልናችሁ፣ እናንተም ገለጻችሁልን፣ ከእናንተ እንስማ።
በፌስቡክ ገጻችን መንግስታብ አላምረው የተባሉ አስተያየት ሰጪ ወይ ጥራት፣ ዘጠነኛ ክፍል ደርሰው ስማቸውን የማይጽፉ ሞልተዋል። ማብቃትና ማሳለፍ የሚለው አካሄድ ጉድ አምጥቷል። መምህራኑም ለማይጠቅም ኤፊሽንሲ መዋሸት ጀምረዋል። ማለትም ተማሪዎችን ያለ በቂ እውቀት ማሳለፍ ብቻ ተውት፣ ብዙ ነገር አለ።
የማታ እንጀራ ስጠኝ መሰለኝ የፌስቡክ ገጽ ስማቸው። መምህር ነኝ። ማን ያውራ የነበረ ማን ያርዳ የቀበረ አለ ያገሬ ሰው። መንግስት በአስገራሚ ሁኔታ የትምህርት ሽፋንን ማሳካት የቻለ ቢሆንም በጥራቱ ጉዳይ በዜሮ እያባዛው ሁሉንም ነገር አፈር ድሜ አብልቶታል። በሚገርም ሁኔታ አንድ የአስረኛ ክፍል ተማሪ ስሙን መጻፍ የማይችልበት ጊዜ ላይ ደርሰናል። መንግስትን በሽፋን ብቻ እየተኮፈሰ የጥራቱን ጉዳይ እንደ ግመል ሽንት የኋሊት እየነዳው ይገኛል።
አምባቸው በየነ የተባሉት ሌላው ተሳታፊያችን ደግሞ የትምህርት ጥራቱ አነጋጋሪ ቢሆንም ህጻናቶቹ በሀገሪቱ ትምህርትና ትምህርት ቤት መኖሩን ማወቃቸው መልካም ነው። ሌላው ቢቀር ማንበብና መጻፍ ማወቁም ተስፋ ነው። ለሚቀጥለው ትውልድም በር ከፋች ይሆናል ብለዋል። ሌላው ገብረስላሴ ጌታሁን የተባሉት ደግሞ ትምህርት ቤት በሁሉም ቀበሌ ተሰርተዋል። ተማሪዎችም እየተማሩ ነው። ተማሪዎች ከአንደኛ ክፍል ጀምረው ሳያጠኑ ነው የሚያሳልፏቸው። ጥራት የለም ይዘገነናል። መምህራን ሲጠየቁ ዝም ብላችሁ አሳልፉ እንደተባሉ ነው የሚመልሱት።
አበራ ቶሎሳ የተባሉ ሌላው አስተያየት ሰጪ ደግሞ በመንግስት ትምህርት ቤቶች ውስጥ ከአንድ እስከ አራት ክፍል ውስጥ ተማሪዎች ማንበብና መጻፍ ላይ ልዩ ትኩረት ተሰጥቶ መሰራት አለበት ሲሉ ይመክራሉ።
ላቃቸው ተክሌ ናቸው ሌላኛው አስተያየት ሰጫችን። እኔ ለገጠር ቅርብ ነኝ። 95% ትምህርት ተቋማትና መምህራን በየሰፈሩ ደርሰዋል። 95% ህጻናት ወደ ትምህርት ቤት አልገቡም። ጥራት የትምህርት ግብአት የለም ብለዋል።
ተሳታፊዎቻችንን፣ ተሳፋሪዎቻችንን፣ አስተያየት ሰጪዎቻችንን እናመሰግናለን። የጋቢና ቪኦኤ ዋና አላማችን እናንተን ማሳተፍ፣ ለእናንተ መድረክ መፍጠር ነው። ሀሳብ ማምጣት መወያየት ደግሞ የእናንተ ፋንታ ነው። እስቲ ለአድማጮቻችን ጥያቄን ሰንዝር። መስታወት፣ ዛሬ ምሽት የሰማችኋቸው ዝግጅቶች በቂ መረጃ አስጨብጠዋችኋል? ሀሳቦቻችሁን አካፍሉን። ሀሽታግ ጋቢና ቪኦኤን ተጠቅማችሁ በፌስቡክና በትዊተር ተከተሉን። ተወያዩ፣ እንወያይ። የምሽቱ ዝግጅታችን እየተጠናቀቀ ነው።
አዎ፣ ስናስተናግዳችሁ ያመሸነው መስታወት አድራጋውና
ሄኖክ ሰማእግዜር ነን። የምሽቱን ዝግጅት ደግሞ አሳምራ ያሳካችልን ጽዮን ግርማ ናት። ጉዟችሁ የሰመረ ይሁን እያልን በዚህ ሙዚቃ እንሰናበታችሁ። መልካም ምሽት።
ተማር ልጄ
ተማር ልጄ። ወገን ዘመድ የለኝ ሀብት የለኝም ከእጅ ድሩም ድም
ጽዮን አጫውች ሙዚቃውን።
ጊዜው ካፍያ ነበር ትንሽ ጨለም ብሎ አባቴ ሲጠራኝ እያለና ቶሎ ምንም ሕፃን ብሆን ሚስጥሩ ባይገባኝ ዋ አባቴን ባውጥቶ አልቅሶ መከረኝ። እንዲህ ሲል መከረኝ፣ ተማር ልጄ ተማር ልጄ። ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ። ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ እያለ ሲመክረኝ እየተማረረ አይ ልጅነት። እኔ ግን ውሻዬን አቅፌ እጫወት ነበረ። ቢመክረኝ አልሰማው ብስጭቱ ባሰ። ትቶኝ ገባ ከቤት እያለቃቀፈ። እንዲህ ሲል መከረኝ ግን ተማር ልጄ ተማር ልጄ። ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ ነው። ተማር ልጄ ተማር ልጄ። ወገን ዘመድ የለኝ ሀብት የለኝም ከእጄ። ስማይ ልጄ ለፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ
This program has come to you from the Voice of America, Washington.